ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በባህር ዳር የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ በተኮሰባቸው ጥይት መገደላቸው መገለጡና በዚህ ጉዳይ ላይ የከተማው ፖሊስ ምላሽ በምሽቱ አካተናል። በትግራይ ክልል የፖለቲካ ኃይሎች ያወዛገበው አማካሪ ምክር ቤት ተቋቋሚ የሚሉትና የአገር ውስጥና ዓለም አቀፍ ዘገባዎች በምሽቱ ወደ እናንተ የምናደርስ ነው የሚሆነው። ሰኞ ጥር 26/2017 ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ተጀምሯል። አስማማየ ነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ አሉላ ከበደ እዚህ አብሮኛል። የስቱዲዮ ቅንብሩን ደግሞ የሚመራልን ንጉሱ ታምሬ ነው። የዛሬው የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። እስከ ምሽቱ 4 ሰዓት ድረስ ከእኛ ጋር አብራችሁን ቆይታ እንድታደርጉ እንጋብዛለን። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ደግሞ በቀጥታ ታገኙናላችሁ። በዛም የተከታተላችሁን አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎቹ ነው። አሉላ ይጠብቃችኋል።
ሰላም ጤና ይስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ትራምፕ በአዲሱ የዩናይትድ ስቴትስ ቀረጥ ጉዳይ የካናዳውን ጠቅላይ ሚኒስትር ትሩዶን አነጋገሩ። ይህንኑ አዲሱን የትራምፕ የቀረጥ ውወጃ ተከትሎ የእስያና የአውሮፓ አክሲዮን ገበያዎች ዋጋ መቀዛቀዙ ተዘገበ። ጅቡቲ በኢትዮጵያ ድንበር ውስጥ የድሮን ጥቃት ፈጽማለች መባሉን አስተባበለች። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ትራምፕ በአዲሱ ቀረጥ ጉዳይ የካናዳውን ትሩዶን አነጋግረዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከካናዳ፣ ሜክሲኮና ቻይና በሚገቡ ምርቶች ላይ የጣሉት አዲስ ቀረጥ ተፈጻሚ ከመደረጉ አንድ ቀን ቀደም ብሎ በዛሬው ዕለት ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር መነጋገራቸውን አስታውቀዋል። ትሩስ ሶሻል በተባለው የራሳቸው የማህበራዊ ሚዲያ አውታር ላይ ባሰፈሩት ጽሑፍ ከሰዓት በኋላ ላይ ትሩዶን እንደገና አነጋግራቸዋለሁ ያሉት ትራምፕ አዲሱ ቀረጥ ካናዳ ወደ አሜሪካ የምታስገባውን ለብዙዎች ሕይወት መጥፋት ምክንያት ሆኗል የሚሉትን ፌንቲኔል የተባለ አደገኛ መድኃኒት ቁጥጥር እንድታጠነክር ለማስገደድ ነው ሲሉም ይሞግታሉ። ትራምፕ ከሁለቱ ጎረቤቶቻቸው ካናዳና ሜክሲኮ እንዲሁም ከቻይና ጋር በሚገቡ ምርቶች ላይ አዲስ ቀረጥ ከጣሉና በምላሹም ሁለቱ አገሮች በዩናይትድ ስቴትስ ላይ የአጻፋ ቀረጥ መጣላቸውን ይፋ ካደረጉ በኋላ ከመሪዎቹ ጋር ለመነጋገር ማቀዳቸውን በትላንትናው ዕለት አመልክተው ነበር። ትራምፕ በመጀመሪያው የስልጣን ዘመናቸው ከካናዳና ሜክሲኮ ጋር ተደራድረው ነጻ የንግድ ስምምነት ተግባራዊ ቢያደርጉም ከነገ ማክሰኞ አንስቶ ተፈጻሚ የሚሆን አዲስ የ25% ቀረጥ ሲጥሉባቸው በቻይና ላይ ደግሞ ቀደም ብሎ ከተደነገገው በተጨማሪ የ10% ቀረጥ ጥለዋል። ትራምፕ ህገወጥ ፍልሰትን ለማስቆምና የዩናይትድ ስቴትስ ውስጥ ለብዙዎች ህልፈት ምክንያት የሆነው ፌንቲኔል የተባለው አደገኛ መድኃኒት ወደ አሜሪካ እንዳይገባ ለመከላከል በቂ ጥረት አላደረጉም ሲሉ ነው ሶስቱን አገሮች የከሰሱት። ይህ በእንዲህ እንዳለ ዶናልድ ትራምፕ ትላንት እሁድ ማለዳ ላይ ትሩስ ሶሻል በተባለው የራሳቸው ማህበራዊ አውታር ላይ ባሰፈሩ ጽሁፍ በቀረጥ ጭማሪ ውጪ የተነሳ አሜሪካውያን ሸማቾች ከፍተኛ የገበያ ዋጋ ጭማሪ ሊገጥማቸው እንደሚችል አምነዋል። በሌላ በኩል ለፌዴራል መንግስት ተጨማሪ ቀረጥ የሚከፍሉ የአሜሪካ ኩባንያዎች ከሌሎች ሀገራት ለሚያስገቧቸው የተለያዩ ምርቶችና ሸቀጦች የሚጠይቁትን ተጨማሪ ወጪ ሙሉውን አሊያም የሚበዛውን ወደ ሸማቾቹ ያሳልፋሉ። በአዲሱ ቀረጥ የተነሳም ጥቂት ቆንጠጥ የሚያደርግ ስሜት ወይም ምም ሊኖር ይችላል ሲሉ ትራምፕ ራሳቸው ለሰነዘሩት ጥያቄ ሲመልሱ፣ አሁን ምናልባት ሊኖርም ላይኖርም ይችላል፣ ነገር ግን አሜሪካን ዳግም ታላቅ እናደርጋለን፣ እናም ቢከፈል የማያስከፋ ዋጋ ነው ብለዋል። አዲሱን የትራምፕ ቀረጥ እወጃ ተከትሎ የእስያና የአውሮፓ አክሲዮን ገበያዎች ዋጋ ማዘቅዘቁ ተዘግቧል። መሰንበቻውን የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከቻይና፣ ሜክሲኮና ካናዳ በሚገቡ ምርቶች ላይ የጣሉት ቀደም ብሎ የተገለጸው አዲስ ቀረጥ በባለ ሀብቶች ላይ ያሳደረውን ስጋት ተከትሎ የእስያና የአውሮፓ አክሲዮን ገበያዎች ዛሬ በእጅጉ አሽቆልቁለው ታይተዋል። የብሪታንያው FTS በእኩለ ቀን ግብይት ወቅት የ1.25% ቅናሽ ሲያሳይ የጀርመኑ DAX እና የፈረንሳዩ CAC በየበኩላቸው ወደ 1.7% ቅናሽ አስመዝግበዋል። በተመሳሳይም የጃፓኑ ኒኪ 2.66%፣ የደቡብ ኮሪያው KOSPI 2.5%፣ እንዲሁም ማለዳ ላይ ከ2% በላይ አዘቅዝቆ የነበረው የሆንግ ኮንጉ Hang Seng Index በ0.7% ቅናሽ ተዘግቷል። የዩናይት ስቴትስ አክሲዮን ገበያዎች ዋጋ ዛሬ ከመከፈታቸው አስቀድሞ ዝቅ እንዳለ እንደነበርም ተመልክቷል። ትራምፕ ባለፈው ቅዳሜ በካናዳና ሜክሲኮ ምርቶች ላይ አዲስ የ25% ቀረጥ እንዲሁም በቻይና ምርቶች ላይ የ10% ቀረጥ እንደሚጥሉ ይፋ ማድረጋቸውን ተከትሎ ሁለቱ አገሮች ካናዳና ሜክሲኮ ትራምፕ ለወሰዱት ምላሽ በዩናይት ስቴትስ ምርቶች ላይ ከበድ ያለ ቀረጥ እንደሚጥሉ አስታውቀው ነበር። ቻይና በበኩሏ አይነቱን ይፋ ያላደረገችው እርምጃ እወስዳለሁ ስትል ዝታለች። ቻይና፣ ሜክሲኮና ካናዳ ዋነኞቹ የዩናይት ስቴትስ የንግድ ሸሪኮች ናቸው። ጅቡቲ በኢትዮጵያ ድንበር ውስጥ የድሮን ጥቃት ፈጽማለች መባሉን አስተባበለች። የጅቡቲ የጸጥታ ኃይሎች አሸባሪዎች ብለው በገለጹት አንድ አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ጥቃት 8 የቡድኑ አባላትና ለጊዜው ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናት ትላንት እሁድ አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር 6 ኪሎ ሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃቱ እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። 8ቱ አሸባሪዎች ተገድለዋል ያለው መግለጫ፣ ነገር ግን የሀገሪቱ ሲቪል ዜጎችም ሕይወታቸውን አጥተዋል ነው ያለው። ቡድኑ በጅቡቲ ወታደራዊ ይዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክቷል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ አስተባብላለች። የአፍሪካ ቀንድ የሶማልኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ እስካሁን መልስ አላገኘም። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። በሲዳማ ክልል 6 ሰዎች በትራፊክ አደጋ ሕይወታቸው ማለፉ ተዘገበ። በክልሉ ደቡባዊ ሲዳማ ዞን አለታ ወንዶ ወረዳ በትላንትና ዕለት ቡና የጫነ አንድ ከባድ መኪና ተገልብጦ 6 ሰዎች ሕይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። የሰሌዳ ቁጥሩ ኮድ 3 18766 ኦሮ የሆነ የጭነት መኪና አሽከርካሪውና ረዳቱን ጨምሮ 10 ሰዎች ማሳፈሩና ሌሎች 2 ሰዎች ላይም ከባድ የአካል ጉዳት እንደደረሰባቸው የክልሉ ፖሊስ ኮሚሽን የመንገድ ደህንነት ቁጥጥር ኃላፊ ዳንኤል ሽንኩራ ለአሜሪካ ድምፅ ተናግረዋል። በቸልተኝነትና ጥንቃቄ ጉድለት አደጋውን አደረሱ ያሏቸው የመኪናው አሽከርካሪና ረዳቱ በአሁኑ ሰዓት ባለታ ወንዶ ወረዳ በፖሊስ ቁጥጥር ስር ናቸው ብለዋል። ከስፍራው ያደረሰን ዘጋቢያችን ዮናታን ዘብዲዮስ ነው። በመጨረሻም በአማራ ክልል ዋና ከተማ ባህር ዳር የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱ አለም ዳኜ ከትላንት በስቲያ ጥር 24 2017 ዓ.ም ከስራ አምሽተው ወደ ቤታቸው በመመለስ ላይ ሳሉ ባልታወቀ ሰው በተተኮሰባቸው ጥይት መገደላቸው ተገለጠ። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረው ለአሜሪካ ድምፅ በሰጡ ቃል ዶክተሩ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስር ባለው ጥበበ ግዮን ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ ወደሚገኘው የመኖሪያ ቤታቸው በመሄድ በነበሩበት ሰዓት በከተማው 7 አሚት ቆሼ በተባለ ስፍራ በታጣቂዎች በተኮሰባቸው ጥይት ሕይወታቸውን አጥተዋል ብለዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከበራችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁ የምትገኙት የሰኞ ምሽት የጥር 26 2017 ዓ.ም የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ አሉላ ከበደን አመሰግናለሁ። እስከ ምሽቱ 4 ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ ጋብዛለሁ። እያስተናገድኳችሁ ያለሁት አስማማየኑ ነኝ። የስቱዲዮ ቅንብሩን ንጉሡ ታምሬ፣ የምሽቱ ዋና አዘጋጅ ደግሞ ቆንጅት ታየ ነች። የዌብና ማኅበራዊ ድረገጽ ፕሮዲውሰራችን አባየሁ ገበያውን በምሽቱ ከእኛ ጋር አብራናለች። አሁን በድጋሚ አብራችሁን ትቆዩ እንጋብዛለን። በቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በትግራይ ክልል የፖለቲካ ኃይሎችን ያወዛገበው አማካሪ ምክር ቤት ተቋቋመ። በትግራይ ክልል ጊዜያዊ አስተዳደር አማካሪ ምክር ቤት ትላንት እሁድ በይፋ ተቋቁሞ ስራ ጀምሯል። ምክር ቤቱ የተለያዩ የፖለቲካ አመለካከት ያላቸው ሰዎች የተሳተፉበት እና የክልሉ ጊዜያዊ አስተዳደር ስራዎች የሚከታተል ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ተናግረዋል። አቶ ሞገስ ታፈረ ዋና ሰብሳቢ፣ የውድብና ጽናት ትግራይ ሊቀመንበር ዶክተር ደጀነ መዝገበ ደግሞ ምክትል ሰብሳቢ አድርጎም ምክር ቤቱ መርጧል። በዚሁ ምክር ቤት የተጋበዙ ሳልሳዊ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላትም አልተሳተፉም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንም ከዚህ ቀደም አማካሪ ምክር ቤቱ ህወሓት ላይ የፖለቲካ ጥበት ለማካሄድ የተሸረበ ሴራ ነው በማለት ተቃውሞት ነበር። ሙልጌታ ጽባ ተጨማሪ ያለው።
የተለያዩ የትግራይ ክልል የፖለቲካ ኃይሎች ሲያወዛግብ የቆየው የጊዜያዊ አስተዳደሩ አማካሪ ካውንስል ትላንት እሁድ ጥር 24 ቀን 2017 ዓ.ም ተቋቁሟል። ግጭትን በዘላቂነት ለማቆም በፕሪቶሪያ የተፈረመውን ስምምነት ተከትሎ በክልሉ ተቋቁሞ የነበረው ምክር ቤት መፍረሱ ይታወሳል። በዚህም ክልሉ ለሁለት ዓመታት ያህል ያለ ምክር ቤት ቆይቷል። ትላንት እሁድ የተቋቋመው አማካሪ ምክር ቤት ከፈረሰው ምክር ቤት 38 ተወካዮች የሚሳተፉበት መሆኑ ተገልጿል። እንዲሁም በአቶ ጌታቸው ረዳ ከሚመራ የህወሓት ቡድን፣ አረና፣ ውድብ ናጽነት፣ አክሱማዊና አሲምባ ፓርቲዎች በምክር ቤቱ ተሳታፊ ሆነዋል። የክልሉ የሲቪል ማህበረሰብ ተቋማትና በአዲስ አበባ የሚኖሩ የክልሉ ተወላጆችም ተወክለዋል። በምክር ቤቱ የክልሉ የተለያዩ የፖለቲካ ኃይሎች በአንድ መድረክ የሚወያዩበት እድል ይፈጥራል ሲሉ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ተናግረዋል።
ኣብ ትግራይ ዝርከቡ ሓሳብ ኣለና ዝብሉ ወገናት ሓሳባቶም ብማዕረ ንክድመፁ ዘኽእል
በትግራይ የሚገኙ ሐሳብ አለን የሚሉ ወገኖች ሐሳባቸው በእኩልነት የሚደመጥበት ምቹ ሁኔታ የሚፈጥር ይሆናል ብዬ ተስፋ አደርጋለሁ። የዚሁ በዛሬው ዕለት እየጀመርነው ያለነው አማካሪ ምክር ቤት ዋና ስራ ሰላምን ማጽናትና ዋስትናውን መጠበቅ መሆን ይገባዋል። ይህም የፕሪቶሪያውን ስምምነት በመያዝ እስካሁን ያልተፈጸሙ መሰረታዊ የትግራይ ህዝብ ጥያቄዎችን መመለስ ነው። በተለያዩ ኃይሎች ስር ያለውን ግዛታችንን ነጻ ማውጣት፣ ተፈናቃዮችን መመለስና መልሶ ማቋቋም፣ እንዲሁም የትግራይን ወሰን ከጦርነቱ በፊት ወደ ነበረበት መመለስ ያስፈልጋል። እነዚህ ተግባራት የሚፈጸሙበት በተሻለ መልኩ ለመተግበር የሚያስችል ሐሳብ የሚሰበሰብበትና የተሻለ አደረጃጀት ፈጥረን በጋራ የምንሰራበት መድረክ ይሆናል።
አቶ ጌታቸው በምክር ቤቱ መክፈቻ ላይ ባሰሙት ንግግር በሁለት የተከፈለው የህወሓት አመራር በድርድር ወይም በእርቅ ወደ አንድ ቢመጣ እንኳን አሁን ያለው የትግራይ ችግር ብቻውን አይፈታውም ብለው በክልሉ ያለው ሁሉንም አቅም መጠቀም እንደሚያስፈልግ ገልጸዋል። ምክር ቤቱ የተመሰረተበት ደንብ ማሻሻል እንደሚቻል አቶ ጌታቸው ተናግረዋል። ለምክር ቤቱ ባቀረቡት የስድስት ወር እቅድ 829,000 የተፈናቀሉ ሰዎች ወደ ቀያቸው የመመለስና መልሶ የማቋቋም ስራ ይሰራል ብለዋል። በክልሉ ከሚፈጸመው የወርቅ ቁፋሮ ስራም ባለፉት 5 ወራት ከ71 ኩንታል በላይ ወርቅ ወደ ብሔራዊ ባንክ ገቢ እንደሆነ አስረድተዋል። አቶ ሞገስ ታፈረ ዋና ሰብሳቢ፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ደግሞ ምክትል ሰብሳቢ አድርጎ ምክር ቤቱ መርጧል። ከአማካሪ ምክር ቤቱ አባላት አንዱ የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴም
ይህ ለመጀመሪያ ጊዜ በትግራይ ታሪክ የተለያየ ሐሳብ ያላቸው አካላት የታደሙበት መድረክ ነው። በዚህ ምክር ቤት ያልተሳተፉ አንድ ሁለት ቡድኖችም አሉ። ይህ ምክር ቤት ጠንክሮ የመቆጣጠር ስራውን ካሳየ የተጋበዙት ብቻ ሳይሆን ያልተጋበዙ አካላትም እንዲገቡ የሚጠይቁበት ጊዜ ይመጣል። እዚህ ላይ ቁርጠኝነት ከጎደለ ግን እዚህ ያለውም እየወጣ ሊሄድ ይችላል። ስለዚህ ሁሉም ጠንክሮ መታገል አለበት።
ምክር ቤቱ ለማቋቋም በወጣው ደንብ መሰረት 105 አባላት የሚኖሩት ሲሆን በዚሁ ምክር ቤት የተጋበዙ ሳልሳይ ወያነ ትግራይ የዲያስፖራ አባላትና የጸጥታ አካላት ግን አልተሳተፉበትም። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ምክር ቤቱ ፕሬዝዳንቱን ከማማከር ውጭ ትርጉም ያለው የመከታተልና የመቆጣጠር ስልጣን በደንቡ አልተሰጠውም ብለው በዚህም ምክንያት ላለመሳተፍ ፓርቲያቸው እንደወሰነ ገልጸዋል።
ለፕሬዝዳንቱ ሙሉ ለሙሉ ተጠሪ ሆነ። በፈለገው ሰዓት ደግሞ ፕሬዚደንቱ ሊበት ነው የሚችል እና ስራና ኃላፊነት ደግሞ ከማማከር ውጪ ይሄ ነው የሚባል ስልጣን የሌለው የካቢኔ አባላት መሾምና ማውረድ አይችልም። የካቢኔ ስራዎችን ደግሞ ተከታትሎ ውሳኔዎችን ማስተላለፍ አይችልም። ምንም የመወሰን ኃላፊነት የለውም ማለት ደንብ ላይ ያለ ስለሆነ ፕሬዚዳንቱ በንግግራቸው ይሄ የተፈጠረውን አማካሪ ካውንስል ስለቀባቡት እሱን ይመስላል ማለት አይደለም። በተቋቋመበት በህግ ደንብ መሰረት ነው የሚሰራው። አማካሪ ካውንስሉ ያው ለሌጂቲሜሲ ብቻ እንደተፈለገ ያሳያል። ምክንያቱም ደንብ ላይ የሌለን ነገር ፕሬዚዳንቱ ወጥቶ በዚህ ደረጃ ያልሆነውን ነገር አማካሪ ካውንስሉ መሳል ከተፈለገ ያን ማድረግ በህግ ፍላጎት የላቸውም። ጊዜ አስተዳደሩም የመስራት አለመቻል አቅም ማነስ ይህንን ለመሸፈን የመጣ መሆኑን ነው የሚያሳዩት።
በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን በበኩልም ምክር ቤቱ ህወሀት ላይ የፖለቲካ እጥበት ለማካሄድ የተሸረበ ሴራ ነው በማለት ሲቃወመው ቆይቷል። ከዚህ በፊት ባወጣው መግለጫ ከህወሀት እውቅና ውጭ የሚቋቋመው ምክር ቤት የወረዳና የቀበሌ ምክር ቤቶች በማፍረስ በልሂቃን ፖለቲካ ለመተካት ነው በማለት ተቃውሟል። አካሄዱ አደገኛ ነው ያለ ሲሆን በክልሉ የሚፈጸም ማንኛውም ሪፎርም ህወሀት መርቶትና አውቆት ነው መፈጸም የሚገባው ብሎ ነበር። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ርዕሰ ጉዳያችን እዚህ ወደዚህ ወደ አሜሪካ ይመልሰናል። የትራምፕ አስተዳደር በካናዳ ሜክሲኮና ቻይና ላይ ስለሚጣለው ታሪፍ አስፈላጊነት ማስረዳቱን ቀጥሏል ይላል። የትራምፕ አስተዳደር በካናዳ ቻይናና ሜክሲኮ ላይ ለምን ታሪፍ መጣል አስፈላጊ እንደሆነ በሳምንቱ መጨረሻም ክርክሩን ማቅረቡን ቀጥሎ ነበር። ሶስቱ ሀገራት የጸፋ እርምጃ እንደሚወስዱ አስታውቀው ነገር ግን ከአሜሪካ ጋር ለመነጋገርና ለመተባበር በራቸው ክፍት እንደሆነ ገልጸዋል። ዛሬ ጠዋት ላይ ደግሞ ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር መነጋገራቸውን አስታውቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ መድረክ ላይ ባሰፈሩት መልእክት እኩለ ቀን ላይ ከትሩዶ ጋር ለመነጋገር ቀጠሮ እንደያዙ አስታውቀው አዲስ ታሪፍ በካናዳ ላይ የጣሉት በአሜሪካ የበርካቶችን ሕይወት በመቅጠፍ ላይ የሚገኘውን ፌንትነል የተሰኘውን ሱስ አስያዥ መድኃኒት በህገወጥ መንገድ ወደ አሜሪካ መግባቱን ለመከላከልና ካናዳ ተጨማሪ ጥረት እንድታደርግ ጫና ለመፍጠር መሆኑን አስታውቀዋል። ትራምፕ በተጨማሪም ከሜክሲኮ ፕሬዚዳንት ክላውዲያ ሼንባው ጋር ለመነጋገር እቅድ እንዳላቸው አስታውቋል። ቬሮኒካ ቫልድሪያስ ኢግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል።
አሜሪካ ከነገ ማክሰኞ ጀምሮ በካናዳ ቻይናና ሜክሲኮ ላይ አዲስ ታሪፍ ለመጣል ተዘጋጅታለች። ሀገራቱ ከፍተኛ ሱስ አስያዥን መድኃኒት ፈንትነል እና ህገወጥ ፍልሰተኞችን ወደ አሜሪካ ከመግባት አለመግታታቸው ለታሪፍ ጭማሪው ምክንያት እንደሆነ የትራምፕ አስተዳደር ያስረዳል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖኤም ጉዳዩን በተመለከተ በኤንቢሲ ቴሌቪዥን በሚዘጋጀውና ሚት ዘ ፕሬስ በተሰኘው ፕሮግራም ላይ ቀርበው አስተያየት ሰጥተዋል።
These countries have an opportunity to get on board with the president of the United States and to partner with us.
እነዚህ ሀገራት ህገወጥ ፍልሰትን ለማስቆምና በሀገራችን በህገወጥ መንገድ የገቡ ዜጎቻቸውን ለመውሰድ ከአሜሪካ ፕሬዝዳንት ጋር አብሮ መስራትና መተባበር አለባቸው።
የታሪፍ ጭማሪው አሜሪካውያን በሚገዙት አትክልትና ፍራፍሬ እንዲሁም የመኪና መለዋወጫ ላይ የዋጋ ጭማሪ እንደሚያስከትል ተንታኞች በመናገር ላይ ናቸው። ዶናልድ ትራምፕ ትሩዝ በተሰኘውና እርሳቸው ባለቤትነት በያዙት ማህበራዊ መድረክ ላይ ባሰፈሩት መልእክት የተወሰነ ችግር ሊኖር እንደሚችል ወይም ላይኖርም እንደሚችል ጠቁመው፣ ነገር ግን አሜሪካንን ታላቅ እንደሚያደርጉና ለዛም የሚከፈለው ዋጋ ተገቢ መሆኑን መከፈልም እንዳለበት አመልክተዋል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖኤም ጉዳዩን ከኤንቢሲ ጋር ባደረጉት ቃለ ምልልስ ላይ አንስተዋል።
If prices go up, it's because of other people's reactions to America's laws.
ዋጋ የሚጨምር ከሆነ ሌሎች ወገኖች አሜሪካ ባወጣቸው ደንቦች ላይ ምላሽ በመስጠታቸው ምክንያት ነው።
የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የአጸፋ እርምጃ እንደሚወስዱ ባለፈው ቅዳሜ ተናግረዋል። የትራምፕ ታሪፍ ተግባራዊ የሚሆን ከሆነ ሀገራቸውም ከአሜሪካ በሚገቡ ሸቀጦች ላይ 25% ታሪፍ እንደምትጭን አስታውቀዋል። ነገር ግን ካናዳ አሁንም በጋራ መግባባትና ትብብር ላይ እምነት እንዳላት አስታውቃለች። በአሜሪካ የካናዳ አምባሳደር ክሪስቲን ሄልማን
We're going with officials from the White House, our police agency, to China in the coming days to try and grapple with the precursors issue. So it's hard to know what more we can do, but we're all...
ከዋይት ሃውስ ባለስልጣናትና ከኛ የፖሊሲ ኤጀንሲ ተወካዮች ጋር በመሆን በሚቀጥሉት ቀናት ወደ ቻይና ቅንተን በችግሩ ላይ እንመክራለን። ሌላ ምን ማድረግ እንደምንችል አናውቅም። ነገር ግን የሚቀርብልንን ማንኛውንም ሐሳብ ለመመልከት ዝግጁ ነን።
የሜክሲኮዋ ፕሬዝዳንት ክላውዲያ ሼንባውም ችግሮችን ለመቅረፍ በጋራ ለመስራት ለካናዳና ለአሜሪካ ጥሪ አቅርበዋል። ፕሬዝዳንቷ በኤክስ ማህበራዊ መድረክ ላይ ባስተላለፉት መልእክት ግን ሀገራቸው የታሪፍም ሆነ ከታሪፍ ውጪ የሆነ የአጸፋ እርምጃ እንደምትወስድ አስታውቀዋል። የአሜሪካንን የታሪፍ ጭማሪ በተመለከተ በዓለም የንግድ ድርጅት መድረክ ላይ እንደምትሞግት ቻይና አስታውቃለች። በአጸፋው ስለምትወስደው እርምጃ ግልጽ ባታረግም ዋሽንግተን ወደ ውይይት እንድትገባ ጠይቃለች። ቬሮኒካ ባልደራስ ኢግሌሲያስ ላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
ቀደም ሲል ፕሬዚዳንት ትራምፕ የጣሉትን በሶስት ሀገራት ላይ የጣሉትን ታሪፍ የተመለከተውን ዘገባ ነው ተካለን የመጣ ነው። ወደ ቀጣዩ ዘገባ ስናልፍ ደግሞ እዚሁ አሜሪካ ያቆየናል። በሩብ ዓመት ውስጥ ባልታየው የዩናይትድ ስቴትስ አስከፊ የአውሮፕላን አደጋ የማይዛመዱ መረጃዎች እየወጡ ነው። የዩናይትድ ስቴትስ ባለስልጣናት ባለፈው ሳምንት ዋሽንግተን ዲሲ ሰማይ ላይ ተጋጅተው በተከሰከሱት አውሮፕላኖች አደጋ ዙሪያ የሚያካሂዱትን ምርመራ ቀጥለዋል። ባለፉት 25 ዓመታት ውስጥ ያልታየ መሆኑ በተገለጸው የአውሮፕላን አደጋ የመንገደኛ አውሮፕላኑና ወታደራዊ ሄሊኮፕተሩ ይበሩበት የነበረው ከፍታን አስመልክቶ እስካሁን የወጡት መረጃዎች ግን ልዩነት ይታይባቸዋል። የአሜሪካ ድምፅ ዘጋቢ አራሽ አርበሳዲ ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ፕላን ማረፊያ የሚገኘው የደህንነት ካሜራ ባለፈው ሳምንት የአሜሪካ አየር መንገድ የህዝብ ማመላለሻ አውሮፕላን ከዩናይትድ ስቴትስ ጦር ወታደራዊ ሄሊኮፕተር ጋር የተጋጨበትን ቅጽበት ቀርጿል። በሁለቱም አውሮፕላኖች ውስጥ የነበሩት 67 ተሳፋሪዎችና የበረራ ሰራተኞች በሙሉ በአደጋው ሞተዋል። ባለፈው ሩብ ምዕት ዓመት ውስጥ ተከስቶ የማያውቀውን ይህን አስከፊ የአውሮፕላን አደጋ ለመመርመር የፖሊስ ጀልባዎች የፖቶማክን ወንዝ እያሰሱ ይገኛሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ነጩ ቤተ መንግስት በሚገኘው ቢሮአቸው ሆነው በሰጡት ጋዜጣዊ መግለጫ የቀድሞ ፕሬዚዳንት ጆ ባይደን ፖሊሲ ለአደጋው አስተዋጽኦ ማድረጉን ጠቁመዋል።
ይህ ሁሉ የተከሰተው በመጥፎ ህጎች፣ ደንቦችና ባይደንና የባይደን አስተዳደር ባደረጓቸው ሌሎች ነገሮች አማካይነት ነው። እነርሱ ያስተዳደሩበትን መንገድ ስትመለከቱ እንዲያደርጉ ከነገርኳቸው ነገሮች አንዱ እነዚህን ውብ ማማዎች የሚቆጣጠሩ አቅም ያላቸው ሰዎች አምጡ ብዬ ነበር። ምክንያቱም አቅም ያላቸው ሰዎች የሉንም።
ትራምፕ የቀድሞ አስተዳደር የአየር ትራፊክ ተቆጣጣሪዎችን የመቅጠሪያ መስፈርቱን ዝቅ እንዳደረገ ገልጸው እኩልነት፣ ፍትሐዊነትንና አካታችነትን ማዕከል ያደረጉ የፌዴራል መንግስት ፖሊሲዎችን ተጠያቂ አድርገዋል። እነዚህን ፖሊሲዎችም ባለፈው ሳምንት በፈረሟቸው ማስፈጸሚያ ትዕዛዞች እንደቀለበሷቸው ገልጸዋል። በሕግ መወሰኛው ምክር ቤት አናሳ ቁጥር ያለው ፓርቲ መሪ ቻክ ሹመር
ስማ፣ ሰዎች ኢንተርኔት ላይ ሴራ ሲተነትኑ አንድ ነገር ነው። የዩናይትድ ስቴትስ ፕሬዚደንት ግን የሟቾች አስክሬን እየተገኘና ለቤተሰብ እየተነገረ ባለበት ወቅት ግምት ሲወረወር ሌላ ነገር ነው። ሆድ ይረብሻል።
ይህ በእንዲህ እንዳለ የብሔራዊ ትራንስፖርት ደህንነት ቦርድ ከመንገደኞች አውሮፕላኑ የበረራ ክፍል የተቀረጸውን ድምፅና ከመረጃ መመዝገቢያ ሳጥኑ የተገኘውን መረጃ በመመርመር አውሮፕላኑ ከመሬት 99 ሜትር ከፍታ ላይ ይበር እንደነበር አመልክቷል። ከመቆጣጠሪያ ማማው ላይ የተገኘው መረጃ ደግሞ ሄሊኮፕተሩ ይበር የነበረበት ከፍታ 60 ሜትር ደርሶ እንደነበር አመልክቷል። የመረጃ መጣረስ ቢኖርም ግን ምርመራው እንደቀጠለ ነው። የትራምፕ የመንገድ ባለስልጣን ሚኒስትር ሾን ዳፊም የአሜሪካ የአየር መቆጣጠሪያ ስርዓት ማሻሻያ እንደሚደረግበት ተናግረዋል።
ጥንታዊ ነው። አንዳንድ የምንጠቀምባቸው ስርዓቶች ከሁለተኛው ዓለም ጦርነት በፊት ጀምሮ የምንጠቀምባቸው ናቸው። በዓለም ላይ ምርጥ የሆነ ስርዓት ሊኖረን ይገባል። ስለ ዘርህ፣ ስለ ሃይማኖትህ፣ ስለ ቀለምህ፣ ጾታ ወይም የጾታ ግንኙነትህ አያገባንም። የአሜሪካውያንን ደህንነት ለመጠበቅ እኔ የምፈልገው ምርጡንና አንጸባራቂውን ብቻ ነው።
በዋሽንግተን አደጋው ከደረሰ ከሁለት ቀናት በኋላ ሁለት መንገደኞችንና አራት ሰራተኞችን አሳፍሮ ሲበር የነበረ የሕክምና ሄሊኮፕተር ፔንሲልቫኒያ ውስጥ ፊላዶልፊያ የሚገኝ የመኖሪያ ሰፈር ተከስክሷል። ሄሊኮፕተሩ የተከሰከሰው መብረር ከጀመረ ከ30 ደቂቃ በኋላ መሆኑም ተገልጿል። በአራሽ አራብሳዲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ በቀጥታ እየተላለፈላችሁ የሚገኘውን የአሜሪካን ድምፅ የሰኞ የህዳር 26 2017 ዓ.ም ዝግጅታችን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ሃሽታግ ቪኦኤ አማሪክ ላይ ታገኟችኋላችሁ። በኢንስታግራም እና በዩቲዩብ ላይም የምታገኟቸው መሆኑን መጠቆም እንወዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመሮቻችን ተጠቀሙ። 202-255-9942 የስልክ መስመራችን ነው። ዝግጅቶቻችን እንደቀጠሉ ናቸው። ቀደም ሲል የመጀመሪያው ምዕራፍ ዝግጅቶች ወደ እናንተ ደረሱ። ቀጥሎ ደግሞ የሁለተኛው አጋማሽ ምዕራፍ ዝግጅታችን ወደ እናንተ የሚደርስ ይሆናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ስደተኞችን ስለሚመለከተው ፕሬዚዳንታዊ ትዕዛዝ ባለሙያ ያነጋገርንበት ነው። ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሀውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚዳንታዊ ትዕዛዞች መካከል ስደተኞች የተመለከተው አንዱ ነው። ትዕዛዙን ተከትሎም በህገወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ አገራቸው የመመለስ ስራም ተጀምሯል። ለመሆኑ ይህን የተመለከተው የፕሬዚዳንታዊ ትዕዛዝ በውስጡ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገቡ ጉዳዮች ምንድን ናቸው ስንል በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ የሆኑትን ወይዘሮ ሙሉመቤት አለማዩ ጋር ቆይታ አድርገናል። ባለሙያ ስለ ፕሬዚዳንታዊ ትዕዛዙ ምንነት በማብራራት ይጀምራሉ።
እና አንደኛው ምንድን ነው ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢም የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራቻ አለን እንዲህ ሲሉ እያያዟቸው ምንም ያህል ፕሮሰስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሽፕ በዜግነትም ደግሞ የተነሱ የወጡ አሉ።
ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣ ነው እና ዋናው ብናነሳቸው ጥሩ ነው ተመልካቾቻችን እንዲያውቋቸው።
ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ 14th አሜንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድን ነው ወይ የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም ቲፒኤስ አሁን አለ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታተስ፣ በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም። ምንድን ነው ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከኝ?
ተግባራዊ የሚሆነው
ተግባራዊ የሚሆነው ከፌብሩዋሪ 20 2025 በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ 20 2025 በፊት የተወለዱ ልጆች ይሄ አይመለከታቸውም፣ ግን ይሄም ካለፈ ነው።
ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው።
እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት ፈልጋለሁ ቢል በፊት አሁን ባለፉት 2-3 ዓመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዛ አይነት ሁኔታ ገብተዋል። አሁን ግን ምንድን ነው የሆነው? በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባ ቢል እንደዛ እንደ በፊቱ ዝም ብሎ ካች ኤንድ ሪሊስ ይሉታል፣ ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል፣ በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይልሃል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድን ነው? ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር። ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሙቭል ወይም በአስቸኳይ እንዲወጡ የሚለው በፊት ከ14 ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ 100 ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት 2 ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሙቭል። በፊትም ደግሞ እንደዚሁ ገብተው ፓሮልድ የነበሩት ሰዎች ባለፉት 2 ዓመት ውስጥ ከሆነ የአይስ ኦፊሰሮች
ምንድን ነው ፓሮልድ?
ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ እና እንደሱ ሲሆን ለአንድ ዓመት ፓሮል አድርገናል አንድ ሰው ከተባለ በዛ አንድ ዓመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩልም የገቡትን ሰዎች ከ2 ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሙቭል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል፣ ስለ ጥገኝነት፣ ስለ ፍራቻው፣ እንደዚህ ለብዙ ጊዜም ሊታሰር ይችላል።
ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያውያንና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ይሄ ሊመለከታቸው የሚችለው የሚለውን እንዶ በኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ያነሱልን።
የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባቸው የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያውያኖች ሆኑ ኤርትራውያኖች ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው temporary protected status ወይም ግዚያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች unfortunately አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ዴዚግኔት ሆናለች ከ2022 ጀምራ በአሁኑ ሰዓት ከኤፕሪል 11 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል፣ የማሳደሻው ጊዜ። አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦልሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን ወረቀቶቻቸውን ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ፣ የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ። ብዙ ኢትዮጵያውያኖች ደግሞ ወይም ኤርትራውያኖችም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና ባይሆን አትሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶክመንቶቻቸውን መያዝ፣ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል፣ ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል።
ወይዘሮ ሙሉ በቤት በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም የህግ ባለሙያነቱን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎች ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም እናመሰግናለን።
አመሰግናለሁ።
ተመልካቾቻችንና አድማጮቻችን ከአሜሪካ ድምጽ እየተላለፈላችሁ የሚገኘው ዝግጅታችን እንደቀጠለ ነው። ቀደም ሲል በፕሬዚዳንት ትራምፕ የተፈረመው የማስፈጸሚያ ትእዛዝ የተመለከተው በተለይም ስደተኞች የተመለከተውን ጉዳይ በተመለከተ ባለሙያ አነጋግረን ያዘጋጀላችሁን ዘገባ ነበር ተከታትለን የተመለስ ነው። አሁን ደግሞ ቀጣዩ ዘገባችን ወደ አማራ ክልል ይወስደናል። በአማራ ክልል ርዕሰ መዲና ባህር ዳር የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበረው ዶክተር አንዱዓለም ዳኜ ከትላንት በስቲያ ጥር 24 2017 ዓ.ም ከስራ አምሽተው ወደ ቤታቸው መጓዝ ላይ ሳሉ በተኮሰባቸው ጥይት መገደላቸው ተገለጸ። የባህር ዳር ከተማ አስተዳደር ፖሊስ መምሪያ የተገደሉት በዘራፊዎች ሳይሆን አይቀርም ብሏል። የመምሪያ ኃላፊ ኮማንደር ዋለሌ ቢምረው ለአሜሪካ ድምፅ በሰጡት ቃል ዶክተሩ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስር ባለው ጥበበ ጊዮን ስፔሻላይዝድ ሆስፒታል ቅጥር ግቢ ውስጥ ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ሰዓት በከተማው ሰባት አሚት ቆሼ በተባለ ስፍራ በታጣቂዎች በተተኮሰባቸው ጥይት ሕይወታቸውን አጥተዋል ብሏል። በአካባቢው ለዝርፊያ ታጥቆ የሚንቀሳቀስ ቡድን እንዳለ ያመለከቱት ኮማንደሩ ገዳዮችን ለመያዝ ብዛት ያለው የጸጥታ ኃይል መሰማራቱንም አስታውቀዋል። የአማራ ክልል የጤና ባለሙያዎች ማህበር በበኩሉ በሕክምና ባለሙያዎች ላይ እየደረሰ ያለውን ግድያና እስር እያሳስበው እንደሆነ ተናግሯል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት።
ዶክተር በላቸው ተሰማ ጤና ይስጥልኝ።
ጤና ይስጥልኝ አሉላ፣ እንደምን ከረም?
ዶክተር በላቸው ዛሬ ደግሞ በሌላ ርዕስ ተመልሰናል። በእንግሊዘኛው አጠራር ብቻ የሚታወቅ ነው። የአማርኛ ተመጣጣኝ ስያሜውን አላገኘሁኝም።
ቨርቲጎ
በሚል የእንግሊዘኛ ቃል የሚታወቅ ከፍ ያለ የማዞር ስሜት የሚፈጥር ሰዎች ጆሮአቸው ውስጥ የሚንቀሳቀስ ነገር ያለ መስሎ የሚሰማ አንዳንዴ የሚረብሽ በሽታን አስመልክቶ የደረሱን ጥያቄዎች ናቸው። በቅድሚያ ይሄ ምን ያህል የተለመደ ተደጋግሞ የሚታይ ችግር ነው? መንስኤውስ ምንድን ነው?
እሺ፣ ቨርቲጎ ማለት ወይ አንተ ራስህ ስትሽከረከር ወይ አካባቢ ስትሽከረከሩ ማለት ነው። ሁላችንም ይሄ ቨርቲጎ የምትባለውን ነገር በልጅነታችን አይተነዋል። ያቺ ተሽከርክረን መሬት ላይ ቁጭ ስንል ሁሉ ነገር ሲዞርብን በጨዋታ መልክ የሚደረገው ቨርቲጎ ማለት ያ ስሜት አንተ ቁጭ ብለህ ሳትሽከረከር መከሰት ማለት።
አድማጮቻችን፣ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቀደም ሲል የተከታተላችሁት ቨርቲጎ ምንድን ነው? በሕክምናው አጠራር በእንግሊዝኛ ቨርቲጎ በመባል የሚታወቀው የህመም ሁኔታን የተመለከተው የሐኪሞን ጠይቁልን የዛሬ ቅንብራችን ነው። ሙያ ማብራሪያ እየሰጡን የሚገኙት የአንገት በላይ ልዩ ሐኪምና የሕክምና መምህሩ ዶክተር በላቸው ተሰማ ናቸው። የህመማን ምልክቶችና ሕክምናውን ጨምሮ ያስረዳሉ። ይህንን እንከታተልና ቀደም ሲል ያስተዋወቅኳችሁን ከዛ በኋላ ደግሞ ወደ እናንተ የምናደርስ ይሆናል።
ዶክተር በላቸው ተሰማ ጤና ይስጥልኝ።
ጤና ይስጥልኝ አሉ እንደምንከረም።
ዶክተር በላቸው ዛሬ ደግሞ በሌላ ርዕስ ተመልሰናል። በእንግሊዝኛው አጠራር ብቻ የሚታወቅ ነው። የአማርኛ ተመጣጣኝ ስያሜውን አላገኘሁኝም። ቨርቲጎ በሚል የእንግሊዝኛ ቃል የሚታወቅ ከፍ ያለ የማዞር ስሜት የሚፈጥር ሰዎች ጆሮአቸው ውስጥ የሚንቀሳቀስ ነገር ያለ መስሎ የሚሰማ አንዳንዴ የሚረብሽ በሽታን አስመልክቶ የደረሱን ጥያቄዎች ናቸው። በቅድሚያ ይሄ ምን ያህል የተለመደ ተደጋግሞ የሚታይ ችግር ነው? መንስኤውስ ምንድን ነው?
እሺ፣ ቨርቲጎ ማለት ወይ አንተ ራስህ ስትሽከረከር ወይ አካባቢ ስትሽከረከሩ ማለት ነው። ሁላችንም ይሄ ቨርቲጎ የምትባለውን ነገር በልጅነታችን አይተነዋል። ያቺ ተሽከርክረን መሬት ላይ ቁጭ ስንል ሁሉ ነገር ሲዞርብን በጨዋታ መልክ የሚደረገው ቨርቲጎ ማለት ያ ስሜት አንተ ቁጭ ብለህ ሳትሽከረከር መከሰት ማለት ነው። ስለዚህ አንድ ሰው ቨርቲጎ አዞረኝ በሚልበት ጊዜ ያ ነው ዋናው ስሜት። ቨርቲጎ የምትባለዋን ቃል ወይም አዞረኝ የሚለውን ቃል ለመጠቀም እነሱን አንዱ ቃል ያዞረኛል በሚሉበት ጊዜ ወይም ሐኪም ጋር ሄደው ቨርቲጎ ይዞኛል በሚሉበት ጊዜ ያንን ስሜት ነው የሚናገሩት ማለት ነው። ከዛ ለየት ያለ ስሜት ከሆነ እሱ በሰፊው ዲዚነስ ነው የሚባለው።
እሱንም መለየት ህሙማን የተሰማቸው ስሜት ወደ የትኛው በሽታ የሚያደላ መሆኑን በባለሙያ ከሚረጋገጠው ባሻገር በራሳቸው ሊያውቁ የሚችሏቸው ተጨማሪ አመላካቾች ካሉ ያነሱልናል። ለመሆኑ ግን ተለይተው የሚታወቁ መንስኤዎች አሉት ከሆነስ ምንድን ናቸው?
ቨርቲጎ ዋናው ምንድን ነው? የሰውነታችን ባላንስ ልክ አይደለም ማለት ነው። ሰውነታችን የግራና የቀኝ እንደ አውሮፕላን ባላንስ ወይም ሚዛን የሚጠብቁ የቀኝና የግራ ሚዛን መጠበቂያ ህዋሳቶች አሉ። እነሱ የቀኙ ልክ ነህ፣ የግራ ልክ ነህ እየተባሉ ሁሌ ይነጋገራሉ። አንደኛው ከተበላሸ ይሄ ሚዛኑ ወደ ላይና ወደ ታች ማለት ይችላል። ስለዚህ መሽከርከር ይጀምራል። ያው ማለት በወረቀት አውሮፕላን ሰርተን ስንልከው አውሮፕላኑ እንደዚህ ይሽከረከራል። በትክክል ከሰራ ነው ግን የአውሮፕላን ቀጥ ብሎ ይሄዳል እና ያ ሚዛኑ ልክ አይደለም ማለት ነው ቨርቲጎ የሚያመጣው። እነዛ ከምንድን ነው የሚመጡት ካል በረጅም ዝርዝር ውስጥ ልንገባ እንችላለን፣ ግን ዋናው ይሄ የሚዛን ህዋሳቶች እኩል አይነጋገሩም።
ዶክተር በላቸው፣ የማዞር ስሜት ከሚቀሰቅሱ ሌሎች ህመም አይነቶች ይልቁንም ደግሞ እንደ ማይግሬን የሚባለው አይነት አልታገስ የሚል የራስ ምታት ከመሳሰሉ ጋራ ዝምድና የሚኖረው ሁኔታ አለ? ሰዎች ለመለየትም ማድረግ ያለባቸው ነገሮችም ካሉ በጣም አስቸጋሪነቱ ጎልቶ የሚታወቅ የራስ ምታት አይነት ነው እንደ ምሳሌ የመረጥኩት።
ጥሩ ጥያቄ ነው እሱ። የማዞር በሽታ ወይም ቨርቲጎ ወይም ዲዚነስ የሚለያዩት ብዙ ጊዜ በምንድን ነው? ዋናው አዙሪ ምን ያህል ጊዜ ነው የሚከሰተው? ሰከንዶች ወይም ሰዓታት? እነዚህ ናቸው ዋናው የሚለዩት። ሰከንድ በሚሆኑበት ጊዜ ዋናው የሚያዞረው ዋናው አዙሪያቺ እሷ የምትከሰተው ለጥቂት ሰከንዶች ይሆናል፣ ግን ከዛ በኋላ አብሮ ይሄ የማስታወኩ የማቅለሽለሹ እነሱ ለረጅም ጊዜ ሊሆኑ ይችላሉ። እነዚህ ብዙ ጊዜ በተለይ ጭንቅላት ከማነቃነቅ ወይም ቀና ከማለት ወይ ወደ ጎን ከመተኛት የመጡ ከሆኑ ይሄ benign paroxysmal positional vertigo የሚባል ችግር አለ። በጣም ብዙ የተለመደ ይሄ የሚከሰተው በምንድን ነው? ጆሮአችን ውስጥ ያሉት ትንንሽ ጥቃቅን microscopic crystals አሉና እነሱ crystal balance ከሚጠብቀው ህዋስ ውጪ በሚወጡበት ጊዜ ያው ቀደም እንዳልኩት ሚዛኑ የግራና የቀኙ በትክክል ለመነጋገር ስለሚያመጣ አንጎልን ያሳስታሉ፣ አይንን ያሳስታሉና እነሱ ትንንሽ ክሪስታሎች በሚወጡበት ጊዜ ለትንሽ ሰከንዶች ያዞራሉ። ከዛ በኋላ ማቅለሽለሽ ይመጣል። አንድ እሱ ነው በጣም የተለመደ።
በሚወጡበት ጊዜ ሲሉ እዛው ጆሮአችን ውስጥ ሆነው ነገር ግን ወትሮ ከሚቀመጡበት ቦታ ይወጣሉ ይላሉ።
ልክ ነው ልክ ነው። ከዛ ከሚወጡና እዛው አካባቢ ይሽከረከራሉ። ያም ስሜት አንድ ላይ ያመጣሉ። አንደኛ እሱ ነው። ሁለተኛ የጆሮ በሽታ አለ Meniere's disease የሚባል። ባለፈው ፕሮግራም ትንሽ ጠቀስ አድርጌው ነበር። የጆሮ መድፈን፣ የጆሮ መጮህ፣ የማዞር በሽታ የሚያመጣ በሽታ አለና እሱ ባለፈው እንደጠቀስኩት የአንገት በላይ ስፔሻሊስት ጋር መታየት አለበት። ከዛ ደግሞ አልፎ የባላንስ ህዋሳት ወይ በቫይረስ አንዳንድ ጊዜ ሌላ ጊዜ ደግሞ በባክቴሪያ ሊጠቁ ይችላሉ። ይሄ ለሰዓታት አዙሮ አስታውቆ ኢመርጀንሲ ሩም ወስዶ ሊያስቸግር ይችላል። በጆሮ አካባቢ የሚመጡት እነዚህ ናቸው። ነገር ግን በሰፊው ካየነው አንዳንድ ጊዜ ሰዎች አዙረኝ ሊላሉ ይችላሉ። ብላድ ፕሬሸራቸው ከወረደ፣ የልብ ችግር ካለባቸው፣ የልብ አመታታቸው ልክ ካልሆነ፣ ቅድም እንዳልከው ማይግሬን በሽታዎች፣ የራስ ምታት በሽታዎች። ግን ቬስቲቡላር ማይግሬን የሚባል አለ። እሱ ራስ ምታት ሳይሆን ማዞሬት ብቻ ነው የሚያመጣው። ካለ ራስ ምታት ማዞር ነው በሽታው። ሌላ ያው እድሜያቸው ገፋ ላሉ ወይም ለማንም ሰው የማዞር በሽታ በሚመጣበት ጊዜ እነዚህ ሳይኖሩ ስትሮክ በትልቁ ማሰብ ያለብን ነገሮች ናቸው። የመድኃኒትም ሳይድ ኢፌክቶች ይሄንን ነገር ሊያመጡ ይችላሉ። ማዞር በሽታ ወይም ቨርቲጎ በእነዚህ ነው የሚነሳው።
እነኚህን ሁሉ ለመለየት ተገቢው ባለሙያ ጋር ሄደው መታየት አለባቸው። በህሙማን በርግጥ በውል መለየት የሚያዳግቱ ይመስላሉ። ምናልባት የሚያባብሱ ወይም የሚቀሰቅሱ ምክንያቶችን ካሉ ማየት ብንሞክር፣ ለምሳሌ እንደ አለርጂ ወይም ሰውነትን የሚያስቆጣ ሁኔታ የሚፈጥር ነገር ወይንም ደግሞ የአየር ግፊት መቀየር አይነት፣ አሁን በአውሮፕላን ስንበር የሚሰማ አይነት ጆሮአችንን ድፍን የሚያደርግ ወይንም በሌሎች ሁኔታዎች ወይንም ደግሞ ኃይለኛ ድምጾች እንደው በቀስቃሽነት የሚታወቁ ሁኔታዎች ይኖር ይሆን? እነኚህም ከሆኑ ወይም ሌሎች
በሰፊው ለአድማጮችና ተመልካቾች መናገር የምፈልገው የቫይታሚን ዲ እና የካልሲየም ማነስ ቅድም እንዳልኩት እነዛን ክሪስታሎች ሊለቅ ይችላል። እሱ የታወቀ ነው። ስለዚህ ብዙዎቻችን ቫይታሚን ዲ ማንወስድ ከሆነ እሱ ቼክ መደረግ አለበት፣ ካልሲየሙ መደረግ አለበት። የጆሮ በሽታ በፊት የጆሮ በሽታ ያላቸው ሰዎች በህፃነታቸው ብዙ የጆሮ ኢንፌክሽኖች የነበራቸው ልጆች ባደጉ ቁጥር ወይም ይሄ የጆሮ ታምቡር ቀዳዳ ካለው በሱ ጊዜ ቆሻሻ ወይም ውሃ እየገባ እነዛ የባላንስ ኦርጋኖቹን ነክቶ ቅድም ያልኩትን ቬስቲቡላር ኒውሮናይቶስ ወይም ላብረንታይተስ የተባሉትን ችግሮች ሊያመጣ ይችላል። የልብ ችግር ያለባቸው ሰዎች ሁልጊዜ እሱ መታየት አለበት፣ መከታተል አለብን። ግን እነዚህ በሽታዎች ሳይኖሩባቸው የማዞር በሽታ ከመጣ ዋናው በኢመርጀንሲ ቼክ መደረግ ያለበት ይሄ ስትሮክ ወይም ትራንዚየንት ኢስኬሚክ አታክ የሚባል ሚኒ ስትሮክ፣ እነሱ ነገሮች ቼክ መደረግ አለባቸው።
አንጎል ውስጥ የደም መፍሰስ ወይም የአንጎል ውስጥ ያለ ደም ስር መዘጋት ለከፋ አደጋ የሚዳርግ ነገር አለመሆኑን ማረጋገጥ ያስፈልጋል ነው የሚሉን።
አዎ፣ ምክንያቱም አንጎል ውስጥ ያለውን ባላንስ ዋና ቦታ ስትሮኩ እዛ ጋር ከሆነ ብዙ ሰዎች የማዞር በሽታ ብቻ ሊሆን ይችላል ዋናው ስሜታቸው። ስለዚህ እሱ ቶሎ መታየት አለበት።
ዶክተር በላቸው፣ ምናልባት እንግዲህ በሕክምና ያሉትን አማራጮች ብንመለከት ሲጀመር ይታከማሉ? ይሄ በሕክምና በመድኃኒት የሚረዳ ነው ወይ? ሕክምናው ዘለቄታው ምን ይመስላል? ወይም ደግሞ ሕክምና የማያስፈልገው ከሆነ ሰዎች ምን ማድረግ አለባቸው? ለዚህ የህመም ሁኔታ ተጋልጠው በሐኪም እሱ መሆኑ ቨርቲጎ ነው ተብሎ በተረጋገጠ ጊዜ
መጀመሪያ ላይ የተነጋገርኩት ይሄ benign paroxysmal positional vertigo ወይም እነዛ ክሪስታሎች ከጆሮአችን ውስጥ እየወጡ እያስቸገሩ ከሆነ ካልሲየም፣ ቫይታሚን ዲ ቼክ መደረግ አለበት አንደኛ። ሁለተኛ ቬስቲቡላር ኤክሰርሳይዝ ወይም ንቅናቄ፣ አንጎላችን እነዛን ነገሮች እንዲያዳምጥ። ይሄኛው የባላንስ አካል ችግር አለው ካለ አንጎላችን ይሄኛውን አላዳምጥም፣ እኔ በግራ ብቻ ነው የማዳምጠው ብሎ ይቀጥላል። ሌላው ደግሞ አብሮ በፊትም ተናገርኩት ይሄ ጭንቀት፣ የእንቅልፍ ማጣት፣ እንደዚህ አይነት ችግሮች ካሉ አንጎሉ የትኛው የባላንስ አካል እየተጎዳ መሆኑን ማስታወስ ስለሚረሳ ይሄ ቨርቲጎ ቶሎ ቶሎ ይመጣል። እድሜ የገፋ ሰው ከሆነ ግን የስኳር በሽታ ካለባቸው፣ የአጥንት ችግር ያለባቸው ሰዎች እሱንም አልፎ ደግሞ የአይን ችግር ያለባቸው ሰዎች ብዙ ጊዜ ይሄ ቨርቲጎ የሚባለው የሚከሰተባቸው እነዚህ ሰዎች ናቸው። ምክንያቱም የስኳር በሽታ አንዳንድ ሰዎች ላይ እግራቸውን በደንብ ስሜቱን ይቀንሳል። የአጥንት ችግር ያለባቸው ጡንቻቸውን ድካማ አላቸው። የአይን ችግር ያለባቸው በደንብ ማየት ስለማይችሉ እነዚህ ሶስት ነገሮች ከጆሮ ተጨምሮ እነዛ ክሪስታሎች ተጨምረው ባላንስ የሚሰጡን እነሱ ናቸው። በተቻለ መጠን የስኳር በሽታችንን ማስተካከል፣ ንቅናቄያችንን፣ ጡንቻዎቻችንን መገንባት፣ እነዛ ክሪስታሎች ከወጡ ካልሲየም እና ቫይታሚን ዲያችንን፣ እንቅልፍ በደንብ መተኛት፣ ንቅናቄያችንን ማስተካከል፣ እነዚህ በሙሉ ናቸው ለቨርቲጎ የሚረዱን በሰፊው። ብዙ ጊዜ በልማድ የሚሰጥ መድኃኒት አለ። ያ መድኃኒት ግን ለቨርቲጎ መድኃኒት ሳይሆን ንቅናቄ ወይም ከዛ በኋላ የሚመጣው ይሄ የሚያቅለሸልሸው ወይም የሚያስታውከውን የሚያስታግስ ነው። እሱ ግን ያ ቨርቲጎ የሚባለውን ችግር አያጠፋም። ስለዚህ አድማጮቻችንን ወይ ተመልካቾቻችንን ዛሬ መምከር የምፈልገው ለቨርቲጎ መድኃኒት የለም እና ቨርቲጎ በመጣ ጊዜ በጣም ከመጨነቅ ሌላ በዛ የሚመጡትን ነገሮች ማስተካከል፣ ስኳር በሽታ፣ የአይን በሽታ፣ የጡንቻ የመለስለስ እና የመድከም በሽታ፣ የንቅናቄ በሽታ፣ እነዚህ ነገሮች በሚተካከሉበት ጊዜ ቨርቲጎ ይስተካከላል። ካልሲየም እና ቫይታሚን ዲ መስተካከል አለባቸው። ለማጮቻችን መምከር የምፈልገው ይህንን ነው።
በጣም ግሩም ሰፊ ማብራሪያን የሰጡን። ቨርቲጎ በመባል የሚታወቀውን የማዞር ስሜት አይሎ የሚታይበት ሌሎች ተዛምዶ የሚሰሙ ስሜቶችም የሚከተሉበትን ሁኔታ ነው። እንዴት ሰዎች መያዝ እንዳለባቸው ወይም ደግሞ ራሳቸውን ለበለጠ ጉዳት ላለመዳረግ ማድረግ ያለባቸው እንግዲህ አብሮ የሚኖር አይነት የህመም ስሜት ሁኔታ ነው። እንዴት መያዝ እንዳለበት አስረድተውናል። በሌላ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬውም በድጋሚ አመሰግናለሁ ዶክተር በላቸው። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ። ሰላም ሰላም።
አድማጮቻችንና ተመልካቾቻችን አሁን የምናልፈው ቅድም ወደ አስተዋወቋችሁ ርዕሰ ጉዳይ ነው። በአማራ ክልል ርዕሰ መዲና ባህር ዳር የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ ከትላንት በስቲያ ጥር 24 2017 ዓ.ም ከስራ ምሽተው ወደ ቤታቸው በመጓዝ ላይ ሳሉ በተኮሰባቸው ጥይት መገደላቸው ተገልጿል። የዚህን የተመለከተው ዝርዝር ደርሶናል፣ እንደሚከተለው ወደ እናንተ ይደርሳል።
በባህር ዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ በባህር ዳር ከተማ ከትላንትና በስቲያ ቅዳሜ ጥር 24 ቀን 2017 ዓ.ም ከምሽቱ 1 ሰዓት ከ30 ገደማ በከተማው ሰባት አሚት ልዩ ስሙ ቆሼ ተብሎ በሚጠራው ስፍራ በታጣቂዎች በተተኮሰ ጥይት ተገለዋል ሲል ፖሊስ ለአሜሪካ ድምጽ አስታውቋል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረው ዶክተር አንዱዓለም ከፈለገ ሕይወት ሆስፒታል ለታካሚዎቻቸው የቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበበ ጊዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን ተናግረዋል። ገዳዮቹም ዘራፊዎች ሳይሆኑ አይቀሩም ነው ያሉት።
ወቅቱ ሁለት ነው እየሄዱ ነበር እና አንደኛው መኪና ከፊት እሳቸው ከኋላ ሆኖ እየሄዱ እያለ የፊተኛው መኪና ተኮስበት ረግጦ ሲያመልጥ ሁለተኛው መኪና የነበሩት ዶክተር አንዱዓለም ላይ ነው ጥቃት የደረሰው። አሁን ይሄ ኃይል ነው ብሎ መናገር የሚቻልበት ደረጃ አልደረስንም። ነገር ግን በተለምዶ እዛ አካባቢ እገታ ወንጀል የሚፈጽሙ ሰዎች እዛ አካባቢ እንደሚንቀሳቀሱ እና ለጥቅም ብለው ሰውም የሚያግቱ የሚገኙ ሰዎች እንዳሉ እናውቃለን እና ከዛ አንጻር የምርመራ ቡድን አቋቁመን ምርመራ እያጣራን ያለንበት ሁኔታ ነው ያለው። ምግባን ድረስ እንግዲህ በእኛ ግምት ሕክምና አስረጃ እንደጠበቀ ሆኖ በጎን ሳይድ በቀኝ በኩል እንደተመቱ ነው የሚያሳየው። ሁሉም ነገር የሚያሳየው የቀላውም የጥሩም እዚው አካባቢ እንደ ሞቱ ነው። መኪና ውስጥ ቁጭ እንዳሉ እንደተመቱም መንገድ ወደ ውስጥ ገብተዋል። ወደ ከመንገድ አስፓልት ወጣው አሁን ላይ ይፋ የማናወጣቸው ብዙ የምርመራ ስራዎችን የጀመርናቸው አሉ። ማታ ከተፈጸመ ድርጊቱ ከተፈጸመ ጊዜ ጀምሮ እንግዲህ የጸጥታ ኃይላችንም በአሰሳ ወጥቶ ነው ያለው። ጫካ ነው ያለው፣ እዛው እየፈተሸ እያሰሳ ያለበት ሁኔታ አለ። ነገር ግን ያው ዶክተሩን መታደግ ያልተቻለበት ሁኔታ ነው ያለው።
ከሟች ዶክተር አንዱዓለም ጋር አብረን ሰርተናል። ዶክተሩ በሙያቸውም በስነ ምግባራቸውም በታካሚዎቻቸው ዘንድ የተመሰገኑ ነበሩ ያሉትና በጥበበ ጊዮን ስፔሻላይዝድ ሆስፒታል የጤና ባለሙያ መሆናቸውን የነገሩንና ስማቸውን እንዳንገልጽ የጠየቁን ግለሰብ ስለ ሟቹ ሲናገሩ
ዶክተር አንዱዓለምን ስናውቀው ለጸባዩ በጣም እጅግ በጣም ትጉ ሰው አክባሪ፣ እንዲሁም ደግሞ በሙያ ክህሎቱ እጅግ በጣም የተመሰከረለት በገባባቸው ተቋማት እና በተማራቸው ትምህርቶች ውስጥ እጅግ አመርቂ ውጤትን በማስመዝገብ አስተማሪዎችን የሙያ ጓደኞችንም የትምህርት ጓደኞችንም እጅግ ያስደነመ ጓደኛችን ነበረ። የሙያ ዲስፕሊኑ እጅግ በጣም የሚያስገርም ሁላችንንም የሚያስተምር የሚመክር ወንድማችን ነው ያጣነው።
ዶክተር አንዷለም ከመገደላቸው ከደቂቃዎች በፊት በዚሁ መንገድ በማሽከርከር ላይ እንደነበሩና ሲተኮስባቸው መኪናቸውን በፍጥነት በመንዳት ከግድያው ጥቃት አመልጠዋል የተባሉን አንድ ግለሰብ ለማነጋገር ቪኦኤ ያደረገው ጥረት ለጊዜው አልተሳካም። የጠበበ ጊዮን ስፔሻላይዝድ ሆስፒታል ሰራተኞች ባለፈው ህዳር ወር ላይ 2017 ዓ.ም በአካባቢው አሉ ባሏቸው የታጠቁ ዘራፊዎች ምክንያት የደህንነት ስጋት ገብቶናል በማለት የስራ ማቆም አድማ ለቀናት ማድረጋቸው ይታወሳል። በወቅቱ የዩኒቨርሲቲውና የኮሌጁ አመራሮች ከሰራተኞች ጋር ባደረጉት ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራ መጀመራቸውን መናገራቸውን የአሜሪካ ድምጽ መዘገቡ ይታወሳል። በሆስፒታሉ የሕክምና ባለሙያ እንደሆኑና ስማቸውን እንዳንገልጽ የጠየቁን ግለሰብ የሆስፒታሉ አጥር ቢታጠርም የታጠቁ ኃይሎች አሁንም ገብተው ሰራተኞችን እየገደሉ ነው ብለዋል።
በአጠቃላይ ሰባታ ቤት አካባቢ ከፍተኛ የሆነ የሴኪሪቲ ችግር ያለበት አካባቢ ታል መንግስት ይህን እንዲሰራለን አጥብቀን እንጠይቃለን። እና
በአካባቢው የመንግስት የጸጥታ ኃይሎች የሉም
ማለት አይቻልም። አሉ፣ ነገር ግን በቂ አይደለም። ሰባታ ቤት ማረሚያ ቤት ለፊት እና ያለን የመከላከያ ሰራዊት አባላት፣ ነገር ግን ኦርጋናይዝድ በሆነ መንገድ አካባቢ ይጠበቃል ለማለት ይቸግረናል። በቅርብ ጊዜ የተፈጠረው ማንሳት እንችላለን። ግቢ ውስጥ የማይታወቁ አካላት እንግዲህ መሳሪያ ዊፐን ይዘው ገብተው ቢሮ ውስጥ አንዱን የግቢውን ሰራተኛ ገለው እስኪሄዱ ድረስ በዚህ ልክ በጣም በጣም የሚያፈስ የጸጥታ ስርዓት ባይኖር ኖሮ ይሄ ነገር አይፈጸም ነበር።
ጥር 6 ቀን 2017 ዓ.ም በዚሁ ጥበበ ጊዮን ስፔሻላይዝድ ሆስፒታል የጠቅላላ አገልግሎት ክፍል ኃላፊ የነበሩት አቶ አድነው በለጠ በስራ ላይ እንዳሉ ወደ ቅጥር ግቢው በገቡ ታጣቂዎች መገደላቸውን የባህር ዳር ዩኒቨርሲቲ በወቅቱ በፌስቡክ ገጹ ያወጣውን የሐዘን መግለጫ ተመልክተናል። በጉዳዩ ላይ የጠየቅናቸው ኮማንደር ዋለልኝ ግድያው መፈጸሙን አረጋግጠው ምርመራ እየተደረገ ነው ብለዋል።
ቅሬታ በሰፊ መሰለ እዛ አካባቢ እንግዲህ አንድ የጠቅላላ አገልግሎት ኃላፊ እሱ ራሱን የቻለ የራሱ ችግር አለ። በዘን በምርመራ እያጣራን ያለበት ሁኔታ ነው ያለ እንጂ ምክንያቱ የጥበቃ ሰራተኞች ኃላፊነት ለመወጣት በሚል አስራን እያጣራን ያለበት ሁኔታ አለ። ይህ አሁን የዛሬ ሁለተኛ ነው። የኛ ጸጥታ ኃይል እንግዲህ ሰባት ዓመት ላይ ሙሉ የአድማ ብተና ሻምበል አስቀምጠን ያን ተቋምና አካባቢ እንዲጠብቅ እንዲሰራ ያለበት ሁኔታ አለ። ነገር ግን ከጸጥታ ኃይሉ ከጥበቃዎችም አልፎ የሚፈጸሙ ወንጀሎች ይኖራሉ።
በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ የመንግስትም የፋኖም ታጣቂ ያልሆኑ ነገር ግን በግላቸው ታጥቀው ዝርፊያ የሚፈጽሙ ቡድኖች አሉ ሲሉ ተናግረዋል። ከሆስፒታሉ ሰራተኞች ውጭ ያሉ ነዋሪዎችም ይዘረፋሉ ያሉትን ግለሰብ አሁንም ዝርፊያው ተባብሶ ቀጥሏል ብለዋል።
እንደወጠ ያለ ብለሽ ምትይው ነገር የለም። በቃ ወጣሽ ቤትሽ ለመግባት በጣም ስቃይ ነው። ምን አሁን እኮ የአካባቢው ነዋሪ ከዚህ እዚያው ሰለባ ነው። ተመሳሳይ ነው። ወጡ መግባት ማይችልበት ሰዓት ላይ ነው ያለ ነዋሪውም ቢሆን ማለት ነው። ግራ ነው የሚያጋባሽ። ግን አብሮ ሁሉ የሚሰሩ ወደሚለው ነገር ሁሉም ትንት ያለሽ መንግስት ባለበት ስንት ጸጥታ አካል ባለበት መከላከያ ባለበት ይህ ሁሉ ጥምር ኃይል ባለበት ያንትንትን ሲል ከባድ ናቸው።
የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረውን ከሆስፒታሉ ሰራተኞችና ከአካባቢው ነዋሪዎች እየተነሳ ያለውን ቅሬታ በሚመለከት ችግሩ የሚቀረፈው ህዝቡ ከፖሊስ ጋር ተባብሮ ሲሰራ ብቻ ነው ሲሉ አስተያየታቸውን ሰጥተዋል።
የትኛውም ቦታ ላይ ወንጀልን ብቻውን የጸጥታ ኃይልና ፖሊስ ሊከላከሉ አይችልም። ማህበረሰቡ በጋራ ሆኖ ሲሰራ ነው የሚከላከለው። አሁንም እየተወያየንም ያለ ነው። አጠቃላይ ማህበረሰቡንም እየጠየቅን ያለ ነው። የጸጥታ ኃይሉ አጋዥ በሚሆንበት የመረጃ ባለቤት እንዲሆን የማድረግ ስራ እየሰራ ነው ያለ ነው ስላለ በርካታ እንግዲህ ማህበረሰቡን አሳትፈን ከሰራ ነው ይህን ወንጀል እናስቆመው የምንችል እንጂ ብቻውን ፖሊስ ቢሮ አየ ነው።
ይህ በእንዲህ እንዳለ የአማራ ክልል የጤና ባለሙያዎች ማህበር በሕክምና ባለሙያዎች ላይ እየደረሰ ያለው ግድያና እስር እንዳሳሰበው ገልጿል። የማህበሩ ጸሐፊ አቶ ተስፋ መኮንን በሕክምና ባለሙያዎች ላይ እየደረሰ ያለው ጥቃት አሳሳቢ ደረጃ ላይ ደርሷል ብለዋል። ካለፈው ሰኔ ወር ወዲህ ዶክተር አንዷለምን ጨምሮ 6 የሕክምና ባለሙያዎች በስራ ላይ እያሉ መገደላቸውን ገልጸዋል። ጥቃቱ የደረሰባቸውን በታጠቁ ኃይሎች ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው።
ይህ በእንዲህ እንዳለ ቀደም ሲል ከተላለፈው ዜና ጋር በተያያዘ የጤና ሚኒስቴር በፌስቡክ ገጹ ይህም በተመለከተ ባወጣው ጽሁፍ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስትና የጉበት የቆሽትና የአሞት መስመር ሰብ ስፔሻሊስት ሐኪም ተመራማሪና መምህር እንዲሁም በጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዳይሬክተር የነበረው ዶክተር አንዷለም ዳኛል ፈትዮ የተሰማውን ያዘን ገልጿል። ህብረተሰቡን በቅንነትና በታታሪነት የሚያገለግሉ የጤና ባለሙያዎች ላይ የሚደረግ ግድያ ተቀባይነት የሌለውና የሚወገዝ ተግባር ነው ብሏል። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። አስማማየ ነው እያስተናገድኳቸው አብሬያችሁ አመሸው። መልካም ምሽት ይሁንላችሁ።